ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ጽዮን ግርማ ነኝ። ለዛሬ አሰናዳናቸውን ዝግጅቶች ይዘን ከመስታወት አራጋው ጋር አብረናችሁ እንቆያለን።
ሰላም እንደምናመሻችሁ። የዛሬ ጥቅምት 6 2011 ዓ.ም ምሽት ዝግጅታችንን እናስተዋውቃችሁ። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የሕዝብ ተወካዮች ምክር ቤት ጠቅላይ ሚኒስትር አብይ አህመድ ያቀረቧቸውን አዳዲስ የካቢኔ አባላት ሹመት ዛሬ አጸደቀ።
በሚኒስትር ደረጃ ከሚመሩ ተቋማት 10 ሴቶች ሆነዋል። ይህ በሴቶች ላይ ገዢ ፓርቲ መንግስትም ያለውን እምነት በህብረተሰቡ ውስጥም ስር ሰዶ ጠንካራ ተቀባይነት እንዲያገኝ ያለውን ኮሚትመንት የገለጸበት መድረክ አድርጌ ነው።
የመንግስት ረዳት ተጠሪ ሚኒስትር ዴኤታ አቶ አማኑኤል አብርሃም ናቸው፣ ይዘናቸዋል። በሌላ በኩል ከአዲስ አበባ ከተማ የተለያዩ ቦታዎች ተይዘው ወደ ጦላይ ወታደራዊ ማሰልጠኛ ተልከው የነበሩ ወጣቶች ይፈታሉ ተብሏል።
ይህን አይነት ብጥብጥ ለማንም ሰው እንደማይጠቅም እነሱ ራሳቸው በሚገባ አምነውበት ውይይት ተደርጎ አሁን ሐሙስ ይወጣሉ ተብሎ ነው የሚል
የፌዴራል ፖሊስ ኮሚሽነር ዘይኑ ጀማል ናቸው፣ ይዘናቸዋል። የጥቅምት ወር በዓለም አቀፍ የጡት ካንሰር እና የሚያስከትላቸው ችግሮች፣
ካንሰር በተለይ ደግሞ መደበቅ የለበትም። ችግራችን የባህላችን ችግር እሱ ነው።
ለዚህ የመጣ ሁሉ ምንም ልዩነት የለም።
በአንድነት ሆነን የዓለም ጠር የሆነውን ካንሰር ለመቋቋም በአንድነት ተሰብስበናል።
በየወሩ ራሳችንን ጡታችንን ቼክ ማድረግ፣
ስለዚህ ሁለቱ ሀገሮች ጋር ግንኙነት ማድረግ መቻላችን ያቀልልናል።
በዘንድሮ የጥቅምት ወር የሩጫና የእግር ጉዞ ፕሮግራም ኢትዮጵያውያኑና ኤርትራውያኑ ተሳታፊዎች ናቸው፣ ይዘናቸዋል።
ሁሉንም ከዝግጅታችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
አጠር ላሉ ዓለም አቀፍ ዜናዎቻችን በድጋሚ ተመልሰን መጥተናል። የሕዝብ ተወካዮች ምክር ቤት ጠቅላይ ሚኒስትር አብይ አህመድ ያቀረቧቸውን አዳዲስ የካቢኔ አባላት ሹመት ዛሬ አጸደቀ። የካቢኔ አባላቱ በብቃት፣ በልምድ፣ በትምህርት ዝግጅትና ለውጥን መምራት የሚችሉ ተብለው የተመረጡ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ለምክር ቤቱ አብራርተዋል። ከ20 አዲስ የካቢኔ አባላት ውስጥ 10 ሴቶች ናቸው። ዝርዝሩን ከዜና በኋላ ይዘን እንመለሳለን።
በሌላ ዜና የዩናይትድ ስቴትስ ወታደራዊ ኃይል ሶማሊያ ውስጥ በአልሻባብ ላይ ባካሄደው የአየር ድብደባ 60 አማጽያን እንደተገደሉ ገልጿል። ለአንድ ዓመት በሚጠጋ ጊዜ ውስጥ ባልታየ መልኩ ብዙ አማጽያን የተገደሉበት ተደርጎም ታይቷል። የዩናይትድ ስቴትስ የአፍሪካ እዝ ባለፈው አርብ በሚዱግ ክፍለ ሀገር ባለው ሀረር ሬዴ የሶማሊያ ማህበረሰብ አጠገብ ላይ የአየር ድብደባ ማካሄዱን አስታውቆ ነበር።
ቻይና ውሁዳን ሙስሊሞችን በገፍ ማፈሷ አሸባሪነትን ለመከላከል ይረዳል በማለት ተከራክራለች። ክህሎት እንዲኖራቸው በመርዳት የማንዳሪን ቋንቋ እንዲማሩ በማድረግና ዘመናዊ ሳይንስን እንዲቀባበሉ በማበረታታት እየረዳው ነው ትላለች። አንድ ከፍተኛ የቻይና ባለስልጣን ክርክሩን ያሰሙት ዛሬ በወጣ ዘገባ ላይ ነው።
በመጨረሻም ናይጄሪያ ውስጥ በያዝነው ዓመት ቀደም ሲል በጽንፈኛው ሙስሊም ቡድን ተጠልፋ የነበረችው ሁለተኛ የረድኤት ሰራተኛ መገደሏን የናይጄሪያ መንግስት ገልጿል። በጽንፈኛው ቡድን የተገደለችው ሀዋ መሐመድ ሊማን እንደምትባልና የኢንፎርሜሽን ሚኒስትር ተናግሯል። በዓለም አቀፍ የቀይ መስቀል ኮሚቴ በሚረዳ ሆስፒታል ውስጥም ትሰራ እንደነበር ተገልጿል። ሌላዋ በቀይ መስቀል ኮሚቴ ትሰራ የነበረችው ሳይፉራ ሆርሳና ሊማን ባለፈው ግንቦት ወር ነበር የተጠለፈችው። ጽንፈኛው ቡድን በቦርኖ ክፍለ ሀገር ራን በተባለችው ከተማ ላይ ባለፈው መጋቢት ወር ወረራ ባካሄደበት ወቅት ነበር ሁለቱንም ሰራተኞች የጠለፈው። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
Yeah. የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ወደ መጀመሪያው ዘገባችን እናልፋለን። የህዝብ ተወካዮች ምክር ቤት ጠቅላይ ሚኒስትር ዶክተር አብይ አህመድ ያቀረቧቸውን አዳዲስ የካቢኔ አባላት ሹመት አጸደቀ። የካቢኔ አባላቱ በብቃት በልምድ በትምህርት ዝግጅትና ለውጥም በመምራት የሚችሉ ናቸው ተብለው የተመረጡ መሆኑን ጠቅላይ ሚኒስትር አብይ አህመድ ለምክር ቤቱ አብራርተዋል። ከ20 የካቢኔ አባላት ውስጥ 3ቱ ሴቶች ናቸው። በዚህም መሰረት ወይዘሮ ሙፈሪያት ካሚል የሰላም ሚኒስትር፣ ወይዘሮ ፈትለወርቅ ገብረ እግዚአብሔር የንግድና ኢንዱስትሪ ሚኒስቴር፣ ኢንጂነር አይሻ መሐመድ የሀገር ውስጥ መከላከያ ሚኒስትር ሆነዋል። ዶክተር ወርቅነህ ገበየሁ የውጭ ጉዳይ ሚኒስትርነቱን እንደያዙ ይቀጥላሉ ተብሏል። ሰለሞን ክፍሌ ዝርዝር አለው።
አቶ አማኑኤል አብርሃም በኢትዮጵያ የህዝብ ተወካዮች ምክር ቤት የመንግስት ረዳት ተጠሪ ሚኒስትር ዴኤታ፣ ለጊዜው በጣም አመሰግናለሁ።
እኔም አመሰግናለሁ።
ይሄ ዛሬ ይፋ የተደረገው የአስፈጻሚ አካል አባላትን ስልጣንና ተግባር ለመወሰን የወጣውና የጸደቀው አዋጅ መነሻው ምንድን ነው? ሲታሰብ የቆየ ነው? ከሆነስ ከመቼ ጀምሮ?
ይሄ ጉዳይ ያው ካለፈው ሰኔ ወር አካባቢ ጀምሮ ሲሰራበት የቆየና በተለያየ ጊዜ ጠቅላይ ሚኒስትሩ የህዝቡን ጥያቄ ሊመልሱ የሚችሉ የለውጥ ጉዞውን ሊያፋጥኑ የሚችሉ የአደረጃጀት ለውጦችን እንደሚካሄዱ በተደጋጋሚ በተለያዩ መድረኮችን ሲገልጹ የነበሩት ነው። በጥናት ላይ የቆየ ነው። በዛሬው ዕለት በጥናት የቀረበው ማለት ነው።
ይሄ የካቢኔ ሹምሽር ታዲያ አሁን በሀገሪቱ እየተካሄደ ካለው ለውጥ ጋር ቀጥተኛ ግንኙነት አለው ወይ? ለውጡን የበለጠ የሚደግፉና በተሻለ ሁኔታ ሊያስቀጥሉ የሚችሉ ሰዎችን ወደ ሚኒስትርነት ማምጣት አንዱ መስፈርት ነው ማለት ይቻላል?
ሰዎችን ወደ ሚኒስትርነት ማምጣት ብቻ አይደለም የተሰራው ስራ በተለያየ መልኩ ተበታትነው የነበሩ አስፈጻሚ አካላት ስራዎቻቸውን ተቀናጅተውና ተዋህደው የህዝብን ጥያቄ ሊመልሱ በሚያስችሉበት መንገድ እንዲደራጁ የአሰራርም የአደረጃጀትም ለውጥ በማድረግ ያንን ደግሞ ሊሸከም የሚችለውን የሰው ኃይል የመገንባትና የማደራጀት ስራ ነው የተሰራውና ይሄ ሲደመር መንግስት በሀገራችን ህዝቦች የልማት የፍትህና የዲሞክራሲ የሰላም ጥያቄን በተገቢ ሁኔታ ለመመለስ በተደጋጋሚ የገባውን ቃል ኪዳን በተግባር ያረጋገጠበት እርምጃ ተብሎ ሊወሰድ ይችላል። ይህም በተለይ በሀገራችን የተጀመረው የለውጥ ጉዞ በጥልቀት ለማስቀጠል በማህበራዊ በኢኮኖሚና በፖለቲካዊ መስኮች የተገኙትን ድሎችና ለውጦች ይበልጥ ጥልቀት እንዲኖራቸው እና ተቋማዊ ሆነው በተጠናከረ መደላድል ላይ ሆነው ፍጻሜ እንዲያገኙ ለማስቻል ታልሞ የተደረገ ሽግሽግና የለውጥ እርምጃ ተደርጎ ነው መወሰድ ያለበት።
አቶ አማኔል፣ ሌላው አዲስ ነገር በአዲሱ ካቢኔ ውስጥ ግማሹ ሴቶች መሆናቸው ይታያል። በኢትዮጵያ ታሪክ እንዲያውም የመጀመሪያ የሆኑት የመከላከያ ሴት ሚኒስትርም ተሹመዋል። ይህ በራሱ ምንድን ነው መነሻ? ውስጥ ይህን ያብራሩልኝ።
እንግዲህ በሀገራችን በርካታ የበቁ ሴቶች አሉ። እነዚህ ሴቶች እድል ሊያገኙ ምን አይነት ለውጥ ሊያመጡ እንደሚችሉ በተለያዩ መስኮች የተሰማሩ ሌሎች ሴቶች እህቶቻችን በተጨባጭ ያረጋገጡበት ወቅት ላይ ነው የምንገኘው። በህዝብ ተወካዮች ምክር ቤት አፈ ጉባኤ ሆነው የተሾሙት ክብርት ወይዘሮ ሙፈሪሃት በፓርላማ ውስጥ በርካታ ለውጦች አምጥታ በተጨባጭ ሁሉም አካላት የመሰከሩበት ነው። ሌሎችም በተለያዩ ተቋማት የተመደቡ ሴቶች ያመጧቸውን ለውጦች እና ሴቶች እድሉ እስካገኙ ድረስ በጣም የሚገርም ለውጥ ሊያስመዘግቡ እንደሚችሉ ቀደም ሲልም የነበረው እምነት ነበረ። በዛ ላይ የነበረው የተለያየ ጫና ነበረ። ያው የወንድ የበላይነት አስተሳሰብ የሚመነጩ ችግሮች በመኖራቸው የተነሳ ብቁ የሆኑ ሴቶችም ወደ መድረክ ወደ ኃላፊነት የሚመጡበት ሁኔታ በጣም ውስን ነው የነበረው። በመርፌ ቀዳዳ የሚያልፉ ጥቂት ሴቶች ግን ጥሩ ውጤት እያስመዘገቡ በመምጣታቸው አሁን ሙሉ እምነት ወደሚጣልበት ደረጃ እየተሸጋገረ ስለመጣ ዛሬ ላይ መከላከያ ብቻም አይደለም፣ ትራንስፖርት ሚኒስትሩም የአጠቃላይ ሀገሪቷን ሴኪሪቲ እና የደህንነት ተቋማትና አካላትን ሊመራ የሚችል የሰላም ሚኒስትርም ሴት ወይዘሮ ሙፈሪሃት ካሚል የሰላም ሚኒስትር ሆነዋል። የመከላከያ ሚኒስትርም ኢንጂነር አይሻ መሐመድ በተመሳሳይ ከአሁን በፊት በተመደቡባቸው ቦታዎች ያስመዘገቧቸው ከፍተኛ ውጤቶች ለዚህ ኃላፊነት አብቅቷቸዋል። የንግድና ኢንዱስትሪ ሚኒስቴርም በጣም ግዙፍ ተቋም ነው። ይህንንም የትራንስፖርት ሚኒስትርም በተመሳሳይ ሴቶች ናቸው። ጎላ ጎላ ያሉ ከአሁን በፊት ብዙ ጊዜ ታይቶ ከሆነ ወይ ሰራተኛና ማህበራዊ ወይ ባህልና ቱሪዝም የመሳሰሉ ሚኒስትሪዎች ነበረ ቢመደቡም፣ ወይ ሴቶች ጉዳይ ሚኒስቴር ነበር የሚመደቡት። አሁን በሀገሪቱ አሉ የሚባሉ ቁልፍ ቁልፍ ተቋማትን እንዲመሩ የተመደቡት ሴቶች ናቸው። እነዚህም ከሀያ በሚኒስትር ደረጃ ከሚመሩ ተቋማት አስሩ ሴቶች ሆነዋል። ይሄ በሴቶች ላይ ገዢ ፓርቲም መንግስትም ያለውን እምነት በህብረተሰቡ ውስጥም ስር ሰዶ ጠንካራ ተቀባይነት እንዲያገኝ ያለውን ኮሚትመንት የገለጸበት መድረክ አድርጌ ነው መውሰድ።
በመጨረሻም አቶ አማኑኤል አዲሱን አዋጅና የካቢኔ ሹምሽር ዜና አስመልክቶ በተለያዩ ሚዲያዎች የደጋፊዎችና ተቃዋሚዎች አስተያየቶች ከወዲሁ በብዛት መውጣት ጀምረዋል። ለመሆኑ ይህን የዛሬውን የካቢኔ ሹምሽርና አዲስ አዋጅ አስመልክቶ በገዢው ፓርቲ በራሱ ውስጥ ሙሉ ስምምነት አለ ተብሎ አፍን ሞልቶ መናገር ይቻላል ይላሉ?
በጣም የሚገርመው ለምን ይሄ ተደጋጋሚ እንደሚነሳና ጥርጣሬ ውስጥ እንደሚገባ ግልጽ አይደለም። ምክንያቱም ቀደም ሲል በነበረው የኢህአዴግ ምክር ቤትም በኢህአዴግ ጉባኤም ከዛ በኋላም በተለያዩ መድረኮች እንደዚህ አይነት ለውጦች መደረግ እንዳለባቸው እምነት እየተያዘበት እንዲያውም መፋጠን እንዳለበት የጋራ እምነትና አረዳድ እየተያዘ አሁን ለዛሬ እስኪበቃ ድረስም የሚመለከታቸው አካላት በሙሉ እየተሳተፉበት በሙሉ ኮንሰንሰስ ላይ ተመስርቶ የመጣ መሆኑ በምንም መልኩ ጥርጣሬ ውስጥ ሊገባ አይገባም የሚል ሙሉ እምነት ስላለኝ ነው ይህን ማነሳው።
አቶ አማኑኤል አብርሃም በኢትዮጵያ ሕዝብ ተወካዮች ምክር ቤት የመንግስት ረዳት ተጠሪ ሚኒስትር ዴኤታ፣ በጣም አመሰግናለሁ።
እኔም አመሰግናለሁ።
ወደሚቀጥለው ዘገባችን ነው የምናልፈው። ከአዲስ አበባ ከተማ የተለያዩ ቦታዎች ተይዘው ወደ ጦላይ ወታደራዊ ማሰልጠኛ ተልከው የነበሩ 1204 ወጣቶች ከነገ በስቲያ ሐሙስ እንደሚለቀቁ የፌዴራል ፖሊስ አስታወቀ። የፌዴራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማል ለአሜሪካ ድምጽ እንደተናገሩት ወጣቶቹ ከመስከረም 2 እስከ 8/2011 በአዲስ አበባ ከተማ በነበረው ብጥብጥ ተሳትፎ የነበራቸው እንደሆኑ ገልጸው ጦላይ በነበራቸው ቆይታ የሕግ የበላይነትና የሰላም አስፈላጊነት ላይ ስልጠና ተሰጥቷቸዋል ብለዋል። ጽዮን ግርማ ዝርዝር ዘገባውን ይዛለች።
መስከረም 5/2011 ዓመተ ምህረት ከኤርትራ ወደ ኢትዮጵያ የገቡትን የኦሮሞ ነጻነት ግንባር ኦነግ አመራሮችን የአቀባበል ዝግጅትን ተከትሎ ግጭት ከተቀሰቀሰና በቡራዩ ጥቃት ከተፈጸመ በኋላ በአዲስ አበባ ከተማ የተካሄደውን የተቃውሞ ሰልፍ ተከትሎ ተይዘው ወደ ጦላይ የተወሰዱ 1204 ወጣቶች እንደሚፈቱ የፌዴራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማል ለአሜሪካ ድምጽ ተናግረዋል።
ከመስከረም 2 እስከ 8 ድረስ በአዲስ አበባና አካባቢዋ በተደረጉ በተለይ በአዲስ አበባ ላይ በተደረጉ ተከታታይ ብጥብጦች የተሳተፉ ወጣቶች ብቻ ላይሆኑ ይችላሉ፣ የተሳተፉ ግን አብዛኞቹ ወጣቶች ናቸው እና እንደዛ ተብሎ መስተካከል ስላለበት ነው እና ቅድም እንደተናገርኩት ከነብስ ግድያና ከአካል ጉዳት ባነሰ መልኩ ወንጀል የፈጸሙ 1204 አካባቢ የሚሆኑት የብጥብጥ ተሳትፏቸው የከፋ ስለነበረ እና በፖሊስ ላይ ድንጋይ ሲወረወሩ በሰቡቱን በማባባስ በማነሳሳት ከፍተኛ ሚና የተጫወቱ ወጣቶች እንግዲህ ወደ ጦላይ ወሰናቸው የተወሰነ ጊዜ የሕግ የበላይነትና በተለይ ወይ ሰላም አስፈላጊነት ለወጣቱ ምን ያህል እንደሆነ በደንብ ግንዛቤ ሊጨብጡበት ያስችላቸው የስልጠና መርሃ ግብሮችን አዘጋጅተን ስልጠና እየተሰጣቸው ነበር እንጂ እስር ላይ አልነበሩም። ግልጽ መሆን አለበት። ስለዚህ አሁን ያን በተከታታይ በካሪኩለም ደረጃ ተቀርጾ የተዘጋጀውን ስልጠና ተሰጥቷቸው ይህን አይነት ብጥብጥ ለማንም ሰው እንደማይጠቅም እነሱ መራሳቸው በሚገባ አምነውበት ውይይት ተደርጎ አሁን ሐሙስ ይወጣሉ ተብሎ ነው የሚጠበቀው እና ሐሙስ ሲወጡም ዝም ብለው ይወጣሉ ማለት አይደለም። በየክፍለ ከተማው ስራ የሌላቸው አዲስ አበባ አምስት ከድር ጋር በመቀናጀት ስራ የሌላቸው በተደራጅተው ወደ የስራ እንዲፈጠርላቸው ሁሉ ዝግጅት እየተደረገ ነው ያለው። ምክንያቱም
እንግዲህ ሐሙስ መፈታታቸው እንዳለ ጥሩ ነገር ሆኖ ኮሚሽነር ዘይኑ ጀማል በማህበራዊ ሚዲያ ላይ ለሶስት ቀናት ከትላንት ጀምሮ ለሶስት ቀናት የሚቆይ ዘመቻ ሲደረግ ቆይቷል። እንግዲህ እንዲህ ያለ ዘመቻ ቀደም ሲልም በኢትዮጵያ የተቃውሞ እንቅስቃሴ ውስጥ በነበረ ጊዜ የነበሩ ዘመቻዎች ናቸው እና እዛ ላይ ከተነሱት ነገሮች አንዱ የህግ ባለሙያዎችም የሰብአዊ መብት አምነስቲ ኢንተርናሽናል ለእስሩ የተሰጠው ምክንያት ጦል ላይ ማቆየቱ ህጋዊ መሰረት የለውም፣ እስር ሲፈጸም በህግ አግባብ መሆን አለበት፣ አለበለዚያ የህግ ጥሰት ይመጣል፣ ወጣቶችን ወስዶ ጦል ላይ ለማሰር ወይም ጦል ላይ ለስልጠና ለመውሰድ የሚጠቀስ ህግ ወይም ካተት ያንን የሚያካተት ህግ ያስፈልጋል ብለው በጽኑ ሲከራከሩ ቆይተዋል። እና በምን ህግ ነው ወጣቶቹ ጦር ላይ የተወሰዱት?
ወይ ወጣቶቹ አብዛኞቹ የተያዙት ይኸውልሽ፣ አይዘር ቅድም እንደተናገርኩት ብጥብጥ ሲያነሳሱ ሲፈጥሩ፣ በፖሊስ ላይ ጠመንጃ የያዘ ፖሊስ በድንጋይ ወግረው ሲያባርሩ በወቅቱ የተያዙ እንዲሁም ደግሞ በጥቆማ በተያያዘ ጥቆማ ንቁ ተሳታፊዎች ናቸው ወይም ደግሞ ቀስቃሾች ናቸው ተብለው የተለያዩትን ነው የተያያዙት። ከተያያዙ በኋላ ብዛት ስለነበራቸው ስክሪን መደረግ ነበረባቸው። በጣም ብዙ እንግዲህ ጥፋት ነው የደረሰው። ከዚህ በፊት ምናልባት ገልጽልሽ እንደሆነ አላውቅም፣ 28 ሰው ሞቷል በዛ ብጥብጥ። ቀላል አይደለም፣ ብዙ ንብረት ወድሟል እና የ28 ሰው ህይወት ጠፍቷል። ከ28ቱ ከሞቱት ሰዎች መካከል 21ዶቹ በስለትና በድንጋይ ተቀጥቅጠው ነው የተገደሉ። እንደዚህ አይነት ጥፋት ነው አዲስ አበባ ውስጥ የተካሄደው። ይህ ጥፋት የተካሄደው በቀጥታም ሆነ በተዘዋዋሪ ተሳትፎ ያላቸው ናቸው። ቀጥታ ተሳትፎ ያላቸው 73 የሚሆኑ ሰዎች በግድያና በአካል ጉዳት ተሳትፎ ያላቸው 73 የሚሆኑ ሰዎች ለይተን ስክሪን አድርገን ለፍርድ አቅርበናል። ህገወጥነቱ አይታይም፣ ህገወጥ ነው የሚሉ ሰዎች ሌላው ህብረተሰብ አዲስ አበባ ውስጥ ለሚኖር ከ4.4 ሚሊዮን ህብረተሰብ ወይም ደግሞ ለዲፕሎማቲክ ህብረተሰብ ምንም አይነት ደንታ የሌላቸው ሰዎች ካልሆኑ በስተቀር እንደዘሉ አይገባም። በእውነቱ
ወደ ጦር ላይ የተወሰዱት የአዲስ አበባ ከተማ ወጣቶች እስር ከህግ ውጪ መሆኑን የሚጠቅሱና ወጣቶቹ ከእስር እንዲለቀቁ የሚወተውቱ የማህበራዊ ሚዲያ ዘመቻ ከትላንት ጀምሮ ለሶስት ቀናት የሚቆይ ማለትም ነገ የሚጠናቀቅ እየተካሄደ ነው። በዚህም በፌስቡክ እና በትዊተር ምስሎችን ከጽሁፎች ጋር አያይዞ ወጣቶቹ በአስቸኳይ እንዲለቀቁ ሲጠይቁም ቆይተዋል። ኮሚሽነር ዘይኑ ጀማል በመጀመሪያ ጦር ላይ በስልጠና ላይ የሚገኙ ወጣቶችን የአዲስ አበባ ወጣቶች በማለት በጥቅል ስም መጥራት ተገቢ አይደለም ይላሉ።
ወጣቶችን ይወክላሉ ማለት ከብዳል። ምክንያቱም ባለፈው ከመስከረም 2 እስከ 8 ድረስ ባለው የአዲስ አበባና አካባቢ ውድድር ላይ የተሳተፉ ወጣቶች ቢባል ይሻላል እና እነዛ ወጣቶች የአዲስ አበባ ወጣቶች ይወክላሉ። ምክንያቱም የአዲስ አበባ ወጣቶች በጣም ጨዋና ብዙ ማጆሪቲ ነው። የአዲስ አበባ ወጣት በጨዋ ቤተሰብ ያደገ በጨዋ ኢትዮጵያዊነት ያደገ አብዛኛው ለፍቶ እየሰራ የሚኖር እና እንደዚህ አይነት ብጥብጥም አይሳተፍ ነው። ምክንያቱም 60-60% የአዲስ አበባ ፖፕሌሽን አብዛኛው ወጣት ነው እና ይህ ሁሉ ወጣት ለዚህ ብጥብጥ ቢወጣ ኖሮ ማንም ሰው አይተርፍም ነበር። ስለዚህ የአዲስ አበባ ወጣቶች ተብሎ የሚነገረው ነገር ትክክል አይደለም።
ወጣቶቹ ከታሰሩ በኋላ ባሉት ተከታታይ ቀናት የአሜሪካ ድምጽ ባቀረበው ዘገባ የአዲስ አበባ ፖሊስ ኮሚሽን ኮሚሽነር ደግፌ በዲ ከአሜሪካ ድምጽ ተጠይቀው 3000 ወጣቶች ታስረው እንደነበር፣ ከዛ ውስጥ በሺሻ ማጨስና በመሳሰሉት ከሱስ ጋር የተያያዙ ጉዳዮች የታሰሩ መለቀቃቸውን ገልጸው ቀሪዎቹ 1204 ደግሞ ወደ ጦር ላይ መወሰዳቸውን፣ የቀሩት 170 የሚሆኑ በሕግ እንደሚጠየቁ ገልጸው ነበር። ዓለም አቀፍ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል በበኩሉ ይህንን መግለጫ ተቃውሞ ሌላ መግለጫ አውጥቶ ነበር። የድርጅቱን የአፍሪካ ቀንድ ተመራማሪ አቶ ፍስሐ ተክሌን በወቅቱም አነጋግረናቸው የወጣቶቹን እስር ድርጅታቸው የሚቃወምበትን ምክንያት አስረድተውን ነበር።
ያ እስር ተፈጸመበት አካሄድ የህግ አግባብ የለውም። የኢትዮጵያንም የዓለም አቀፍ ህግን በጣሰ መልኩ የተፈጸመ ነው። አንደኛ ሰዎች ሺሻ ሲያጨሱ ወይም ሲጫር ስለቃሙ ነው ያሰርናቸው የሚል ነገር ነው ያለው አንደኛ። ሁለተኛ ደግሞ ያልተፈቀደ ሰልፍ ውስጥ ተሳትፏል ተብሎ ነው። ሶስተኛ ደግሞ ዝርፊያን ተብሎ ነው። ግን አያያዛቸውን በተመለከተም ወደ ጦር ካምፕ ተወስደዋል። ጦር ላይ ጦር ካምፕ ለተሃድሶ ትምህርት ተብሎ ማለት እና እነዚህ ነገሮች ያው ሰዎች የሚያዙት በህግ አግባብ ብቻ መሆን አለበት የሚባለው በግልጽ በተገዝመ ህግ ያንን አያሟላም። ምክንያቱም ሺሻ ማጨስም ጫት መቃምም በኢትዮጵያ ሕግ የተከለከለ ነገር አይደለም። ሁለተኛ ሰላማዊ ሰልፍ ውስጥ መሳተፍም እንደዚሁ የተከለከለ ነገር አይደለም። ሶስተኛ ደግሞ ከያዙበት ሁኔታ ቤተሰባቸው ርቀው ፍርድ ቤት ለጠበቃ ምንም አክሰስ በሌለበት ሁኔታ ተደራሽ ባልሆነ ሁኔታ ቶላይ ማለት ወደ 300-400 ኪሎ ሜትር ከአዲስ አበባ የራቀ ነው። ወደዛ ነው የተጋዙት እና ሰብአዊ መብታቸውን የሚጥስ ነው የሚለው እና
ኮሚሽነር ዘይኑ በቡራዩና በአዲስ አበባ ጉዳይ ከዚህ በኋላ ታስረው ክሳቸው በፍርድ ቤት የሚታየው 83 ወጣቶች ከአዲስ አበባ፣ 384 ደግሞ ከቡራዩ በቀጥታ ወንጀል ላይ ተሳትፈዋል በሚል የተያዙ እንደሆኑ ተናግረዋል። ከጥቅምት 2 እስከ 8 ባሉት ቀናት በቡራዩና በአካባቢው በአሰቃቂ ሁኔታ የተገደሉት ሰዎች ቁጥር 58 መሆኑን የፖሊስ እና የአምነስቲ ኢንተርናሽናልን መረጃን ጠቅሰን መዘገባችን አይዘነጋም። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
የምትከታተሉት የጋቢና ዝግጅታችንን ነው። ወደ ተከታዩ ዘገባችን እናልፋለን። በዋሽንግተን ዲሲና አካባቢዋ የሚኖሩ ኢትዮጵያውያንና ኤርትራውያን በጋራ ግንዛቤ ለመፍጠር ለጡት ካንሰር ህሙማን የሚውል ገንዘብ ለማሰባሰብ የሩጫና የእግር ጉዞ አድርገዋል። የጥቅምት ወር በዓለም አቀፍ የጡት ካንሰርና የሚያስከትላቸው ችግሮች የሚታሰብበት ወር ከመሆኑ ጋር ተያይዞ በየዓመቱ የሚዘጋጅና የዘንድሮ ለስድስተኛ ጊዜ የተካሄደ ነው። በዘንድሮ የሩጫና የእግር ጉዞ ኢትዮጵያውያንና ኤርትራውያኑን ጨምሮ ከአሜሪካውያንና የሌሎች ሀገር ዜጎች ተሳትፎበት ነበር። መስታወት አራጋው በቦታው ተገኝታ ተከታዩን ዘግባለች።
ባሳለፍነው ቅዳሜ በአሌክሳንድሪያ ቨርጂኒያ የጡት ካንሰር ህሙማንን ለመደገፍ በተዘጋጀው የአጭር ርቀት ሩጫና የእግር ጉዞ የገቢ ማሰባሰቢያ ፕሮግራም ላይ በመቶዎች የሚቆጠሩ ሰዎች ተሳትፈዋል። ይህ የገቢ ማሰባሰቢያ የተዘጋጀው በአልፋ የጡት ካንሰር ህሙማን መርጃ ማዕከል አማካኝነት ነበር። በዋሽንግተን ዲሲና አዋሳኝ ግዛቶች የሚኖሩ ኢትዮጵያውያንና ኤርትራውያን በጋራ የሕክምና መሳሪያዎችን ወደ ሁለቱም ሀገራት ለመላክ ገቢ ለማሰባሰብ ሲባል ከዛሬ 6 ዓመታት በፊት ነበር የተጀመረው። ቬሮኒካ ሙሴ የአልፋ የጡት ካንሰር ህሙማን መርጃ ማዕከል መስራችና ስራ አስኪያጅ።
የዘንድሮ ለየት የሚያደርገው ያው በሁለቱ ሀገሮች በተፈጠረው የስምምነት መንገድ ሁለቱንም ኤምባሲዎች አነጋግረናል። ጥሩ መልስ ሰጥተውናል። ስለዚህ የሁለቱ ሀገሮች ጋር ግንኙነት ማድረግ መቻላችን ያቀልልናል። ምክንያቱም ማሞግራም ለመላክ ነው እንግዲህ ትልቁ ጎሉ የአልፋ አሁን እና ይህንን መሳሪያ በምንልክበት ጊዜ አንዳንድ ቅድመ ዝግጅቶች ያስፈልገዋል። መንግስትም መፍቀድና የሚያስፈልጉትን ፕሮሰሶቹን እንደሚያግዙን ዘንድሮ በሁለቱም ኤምባሲዎች በኩል ተስፋና ግንኙነት ፈጥረናል። ስቲል ማሞግራም በጣም ውድ ነው እና በተለይ ኢትዮጵያ ደግሞ አዲስ መሆን አለበት የሚል ፖሊሲ ስላለው እሱን ለማሳካት የሌሎችም የዚህ ሀገር ድርጅቶች ያስፈልጉናል። በጣም ውድ ስለሆነ ምክንያቱም አሁን ይሄ በዚህ ሬዝ ባደረግነው ገንዘብ ተገዝቶ የሚቻል አይደለም። የሴቶች ጡት ሲቆረጥ ጡታቸው ውስጥ የሚያስገቡት ፕሮሴስስ ብዙ ዶኔሽን አግኝተን በየጊዜው የላክን ነው። ባለፈውም ወደ ኤርትራም ልከናል፣ ወደ ኢትዮጵያም ልከናል። አሁን ደግሞ በብዛት አለን። እሱን ደግሞ በሚቀጥለው ሳምንት ውስጥ ለመላክ ተዘጋጅተናል።
ወይዘሮ ንግስቲ ዘወልዲ በጡት ካንሰር ህመም ለ6 ዓመታት ሕክምናን ሲከታተሉ ቆይተው አሁን በሙሉ ጤንነት ላይ እንደሚገኙ ይናገራሉ። ለጡት ካንሰር የሚዳርጉት ምክንያቶች ናቸው ያሏቸውን ከራሳቸው ተሞክሮ አጋርተውናል።
መጀመሪያ ምግብ አለው፣ ኮንትሪቢተር ነው። ጭንቀት ለሰው ልጅ መጀመሪያ ጠንቃይ በሽታ ነው እና መነሻው አናውቀውም፣ ግን በተቻለ መጠን ዘና ያለ ያለመጨነቃው ችግርን አክብዶ ያለማየት አስፈላጊ ከሆነ መወያየት ከሚያስፈልገው ሰው ጋር እሱ ነው እንግዲህ አሁን ምልሽ በዚህ ነው ብለን ካንሰር እንዲህ ነው ያመጣው ብለን ልናደርገው አንችልም።
ኢትዮጵያና ኤርትራ በቅርቡ የደረሱት የሰላም ስምምነት በዩናይትድ ስቴትስ ለረዥም ጊዜ ለኖሩት ለወይዘሮ ንግስቲ ትልቅ ትርጉም እንዳለው ይናገራሉ። ወይዘሮ ንግስቲ በትውልድ ኤርትራዊ ቢሆኑም ተወልደው ያደጉት ግን ኢትዮጵያ ነው።
እኔ ኢትዮጵያ ያደኩበት ነው አገሬ ነው። ሁለቱንም ህዝቦች አንድ ናቸው። ምንም የፖለቲካም ደስሞ የለኝም። አንድ ሆነን እንደ አንድ ወንድምና እህት አብረን ተጉዘን ችግርም ሲመጣ በሽታም ሲመጣ አብረን በሰላም መወያየት ደግሞ ኦፕን መሆን ካንሰር በተለይ ደግሞ መደበቅ የለበትም። ችግራችን የባህላችን ችግር እሱ ነው። ራሳችን ያመጣ ነው ይመስለናል። ጤነኛ ነኝ የተባለ ዛሬ ነገ ታሞ ታየዋለሽ። ግን እኛ በንጹህ ልብ በቃ ተፋቅረን ተስማምተን አንድ ሰው ሲታመም አይዞሽ ማለት በሁሉ ነገር በቃ መረዳዳት እንዳለበት አምናለሁ እና እኔ እግዚአብሔርን አመሰግናለሁ እዚህ መድረሳችን። እውነቴን ነው የምልሽ።
ይህንን አመታዊ የገቢ ማሰባሰቢያ ዝግጅት ከሚያግዙ ተሳታፊዎች መካከል ወይዘሮ አልማዝ አንዷ ናቸው።
ለዚህ የመጣ ሁሉ ምንም ልዩነት የለም። ቢኮዝ ሰው ለአንድ አላማ ለአንድ ሀሳብ ነው የሚመጣው። የካንሰር በሽተኞች እናትም እህቶቹም ለመርዳት ነበር በሁለቱም ሀገር ያሉ፣ ይሄ ነበር እቅዱ። አሁን ደግሞ በይበልጥ ደስ የሚል ነው፣ በጣም ደስ የሚል ነው። ሰላም ወርዶ ደግሞ በይበልጥ ትልቅ ሆኖ ሰፍቶ የታመሙትን ለመርዳት በያሉበት እንግዲህ እንዳልኩት ያንን እርዳታ ለማድረግ ነው የሚዘጋጀው እና ደስታው በጣም ደስ ይላል። ሰላሙ ይቀጥልልን።
ሌላው ተሳታፊ በኢትዮጵያ ከትውልድ እስከ እውቀት የኖሩ ኤርትራዊ የሁለቱ ሀገራት ሰላም ስምምነት የተጋረጡ ችግሮችን በጋራ ለማሸነፍ ትልቅ አስተዋጽኦ እንደሚኖረው ይናገራሉ።
አማሃድር ሙሴ ይባላለሁ። የተወለድኩት ደሴ ነው፣ ያደግኩት ደግሞ ድሬዳዋ ነው። የመጨረሻ ቦታ የነበረው በኢትዮጵያ ውስጥ የጣና ፈሳሽ ማጓጓዣ ባለንብረቶች ማህበር የቦርድ አባል ነበርኩኝ። አለመታደል ሆኖ ግን በ1998 ዓ.ም ከቤት ንብረታችን ከተፈናቀሉት ውስጥ አንዱ ነኝ እና ከዛም ወደዚህ ሀገር መጥቼ ኑሬን የመሰረትኩት እዚህ ሀገር ነው። እንግዲህ ይህ የካንሰር ሶሳይቲ በትንሽ እህቴ የተጀመረው ምንም ቢሆን ሁለቱ ሀገሮች በእንደዚህ አይነት ሁኔታ ላይ በነበሩበት ጊዜ እኛ ህዝቦቹ ግን አንድ ነን በማለት ለአንድ አላማ ይሄ ካንሰር ሶሳይቲን በመመስረት እህቴ በመሰረተችው ተስፋትፎ እናደርግ ነበር እስካለፈው አመት ድረስ። አሁን ግን በሁለቱ ሀገሮች በተፈጠረው የእርቅ ስምምነት መሰረት ዛሬ ለአንድ አላማ በአንድነት ኢትዮጵያውያንና ኤርትራውያን መቼም ስሙንም ልጠራው እኔ አንድ ህዝብ በአንድነት ሆነን የዓለም ጠር የሆነውን ካንሰር ለመቋቋም በአንድነት ተሰብስበናል።
መታሰቢያ ከፈለኝ የጤና ባለሙያ ናት። ማንኛውም ሰው ካንሰርን ለመከላከል ተከታታይ የጤና ምርመራ ማድረግ እንዳለበት ትመክራለች።
በየወሩ ራሳችንን ጡታችንን ቼክ ማድረግ አለብን። አንዳንድ ነገሮችንም ለየት ያለ ነገር በምናይ ጊዜ ወዲያውኑ ለዶክተራችን በመናገር አስፈላጊውን ትክክል መደረግ እንዳለበት ለመናገር ነው። በተጨማሪም ደግሞ አመጋገባችን፣ ሰውነት አለመጨመርና ስፖርት መስራት እንዳለብን ለመግለጽ ነው።
ሌላዋ የጤና ባለሙያ መነን ሀዱሽ ናት።
አንደኛ ሰው ኦፕን ሆኖ መናገር እንዳለበት፣ እርዳታዎች በጣም ብዙ ስላሉ በተለይ እዚህ ከሆነ ሪሶርስ በጣም ብዙ እንዳለ አምናለሁ አውቃለሁ። ከዛ ውጭ ግን በተለይ ሰዎቹ አንዴ እሱ ኤርሊ ስቴጅ ላይ ካገኙት አንደኛ ስፒሪቹዋሊም ስትሮንግ እንዲሆኑ ያረዳቸዋል። መተባበር ካለና መተሳሰቡ ወደዛ አይነት ከመጡ ብዙ ጊዜ ግን በእኛ ባህል መደበቅና ወደ ብቻቸውን ስለሚያደርጉት ዳውን ይሆናሉ እና እሱን ለመገፋፋት ነው ብቻ አብረን እንወጣዋለን ለማለት ነው።
ወይዘሮ ቬሮኒካ በቀጣይ ዓመታት ለሚዘጋጁት የገቢ ማሰባሰቢያ ዝግጅቶች መሳተፍ ለሚፈልጉ የጤና ባለሙያዎችና ግለሰቦች በመጨረሻ ጥሪ አስተላልፈዋል
እና ያው ለሚቀጥለው ዓመት ሁሉም ሰው እንዲሳተፍ እየጋበዝን፣ ግን በተለይ ደግሞ በዚህ አይነት በዶክተሮች ኒውትሪሽን በዚህ ፊልድ ውስጥ ለሚሰሩ ወገኖቻችን abcsr.org ገብተው ይሳተፉ፣ ከዚህ ኦርጋናይዜሽን ጋር አብረው እንዲሰሩ ጥሪ እናደርጋለን።
ዓለም አቀፉ የጤና ድርጅት WHO በቅርቡ ባወጣው መረጃ መሰረት በዓለማችን በየዓመቱ በ2.1 ሚሊዮን ሴቶች ላይ የጡት ካንሰር ይታያል። የጡት ካንሰር ከ40 እስከ 69 የዕድሜ ክልል ላይ የሚገኙ ወንዶችና በብዛት ግን ሴቶች ላይ ሊከሰት እንደሚችል፣ ካንሰሩ በሰውነት ውስጥ መኖሩ በጊዜ ከታወቀ ግን በሕክምና የመዳን ተስፋው ከፍተኛ እንደሆነም መረጃው ያመለክታል።
መስታወትን እናመሰግናለን። አድማጮች፣ በትላንትናው ምሽት በክፍል አንድ ያስደመጥናችሁ የአሜሪካ ድምጽ የአፍሪካ ዲቪዥን ዳይሬክተር አቶ ንጉሴ መንገሻ ወይም ጌታሁን ታምራት ቃለ ምልልስ ክፍል ሁለት በነገው ምሽት ይዘን እንመለሳለን።
Koi melangishi, andiyo bagishi, koi melangishi.
እንግዲህ በጀመር ነው ሙዚቃ ነው የምንሰናበታቸው። ትንሽ ለየት ያለ መልክት ያለው ነው።
አንቺ ነሽ የመረጥሽው?
እኔ ነኝ የመረጥኩት። ደስ ይላል፣ ምቱ ደስ ስለሚል ነው የመረጥኩት። ትንሽ ሀሳቡ ትንሽ ጠንከር ቢል ደስ ይለኛል እንደ ሙዚቃ።
የዛሬ ጋቢና ጉዟችን እንግዲህ በዚሁ ተጠናቋል። አድማጮች
በፌስቡክ ቪኦኤ አማሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤ በመጠቀም አስተያየቶቻችን አድርሱን። በሰላም በጤና ያገናኘ
Kun Radio Sagale Amerikati.